ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኢትዮጵያ አዲስ የመከላከያና ውጭ ጉዳይ ሚኒስትሮች ተሾሙ።
ለውጡን ተሻጋሪ እንዲሆን ለማድረግ በተለይ ከህዝብ የምነሱ የተለያዩ ቅሬታዎች አሉ። የፌዴራል መንግስቱ መጠናከር መቻል አለበት። የህግ የበላይነት መከበር መቻል አለበት። ፌዴራል መንግስት በአስፈላጊ ቁመና ላይ መገኘት መቻል አለበት ተብሎ ከታሰበ በፌዴራል መንግስት ደረጃ ያለውን የለውጥ ኃይል ማጠናከር የግድ ያስፈልጋል ተብሎ ይታመናል።
አቶ ለሚጫላ በፓርላማው የመንግስት ረዳት ተጠሪ ሚኒስትር ዴኤታ ናቸው። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ ሚያዝያ 10 ቀን 2011 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ነው። በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ እንገኛለን። አብራችሁን ቆዩ።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ጨፌ ዛሬ ባካሄደው አስቸኳይ ስብሰባ አቶ ሽመልስ አብዲሳን የክልሉ ምክትል ርዕሰ መስተዳድር አድርጎ ሾመ። ሹመቱ የጸደቀበት የዛሬው የጨፌው ስብሰባ ባልተለመደ ሁኔታ ለመገናኛ ብዙሃን ዝግ መደረጉን ሪፖርተራችን ሙክታር ጀማል ዘግቧል። አቶ ሽመልስ አብዲሳ የመከላከያ ሚኒስትር ሆነው የተሾሙትን የክልሉን የቀድሞ ፕሬዝዳንት አቶ ለማ መገርሳንም ስራዎች ድርበው እንደሚያከናውኑ ተገልጿል።
ኢትዮጵያና ኤርትራን የሚያገናኘው የሁመራ ኦምሃጀር መስመር ዛሬ ጠዋት ተዘግቷል። መስመሩ የተዘጋው በኤርትራ በኩል መሆኑን የሰቲት ሁመራ ከተማ አስተዳደር ለቪኦኤ ገልጿል። ሙልጌታ አጽባ ተጨማሪ አለው።
የሰቲት ሁመራ ከተማ ከንቲባ አቶ ገብረ መድህን ዮሐንስ ኢትዮጵያና ኤርትራ የሚያዋስን የሁመራ ኡምሐጀር መስመር ዛሬ ጧት ከንጋቱ 12 ሰዓት ጀምሮ በኤርትራ በኩል እንደተዘጋ ተናግሯል። የከተማዋ አመራሮች መስመሩ ለምን እንደተዘጋ በጥበቃ ላይ የነበሩ የኤርትራ ወታደሮች መጠየቃቸውን ነው ከንቲባው የገለጹት። መኪኖች እንዳይገቡና እንዳይወጡ ለመከልከል ትዕዛዝ ከበላይ አካል እንደተሰጣቸው ነግረውናል ብለዋል።
ጊዜውም ግንኙነት ነበረን። ኦምሃጀር ወይም እዛ አካባቢ ያሉ የአስተዳደር አካላትም ከዘዝባ አካላትም የኤርትራ ህዝብ እየመጣ እንቅስቃሴ ነበረ እና የህዝብ ለህዝብ እና የንግድ እንቅስቃሴ ጥሩ እንደነበረ ነው። ዛሬ ጠዋት ግን ምንድን ነው ነገሩ ለምንድን ነው ብላነ የጸጥታ ኃይሎችም ስለነበሩ እዛ አካባቢ አይ ከላይ ነው ትዕዛዝ የተሰጠን፣ ስለዚህ በኢትዮጵያ ወደ ኤርትራ መግባት አይችሉም። በተለይ የኢትዮጵያ ተሽከርካሪዎች የኤርትራ ከሆኑ ኢትዮጵያ ውስጥ ከነበሩ መሄድ ይችላሉ። ኤርትራም የኤርትራ ተሽከርካሪዎች ወደ ኢትዮጵያ መግባት አይችሉም።
በአሁኑ ጊዜ እቃ የጫኑ መኪኖች በሁለቱም በኩል ቆመው እንዳሉ ነው የገለጹት። ነገር ግን በኤርትራ የሚገኙ የኢትዮጵያ መኪኖች ወደ ሀገራቸው እንዲገቡ፣ በኢትዮጵያ የሚገኙ የኤርትራ መኪኖችም ወደ ሀገራቸው እንዲሻገሩ ተፈቅዷል። መስመሩ ከተከፈተ ጀምሮ ደማቅ የንግድ ልውውጥ፣ የህዝብ ለህዝብ ግንኙነት እንደነበረ የገለጹት አቶ ገብረ መድህን በአሁኑ ጊዜ ግን አዲስ የንግድ ልውውጥ መቋረጡን አመልክቷል። ለእግረኞች ግን መግባትና መውጣት ተፈቅደዋል ሲሉ ተናግሯል። የሁመራ ኡምሐጀር መስመር ባለፈው ታህሳስ ወር መጨረሻ የሁለቱም ሀገራት መሪዎች በተገኙበት መከፈቱ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አመሰግናለሁ ሙልጌታ። ከአዲስ አበባ ወደ ናይሮቢ ለመጓዝ ከቦሌ ዓለም አቀፍ አይሮፕላን ጣቢያ በበረራ ቁጥር ኢቲ 302 እንደተነሳ በወደቀው ቦይንግ 737 ማክስ 8 ጄት አደጋ ሕይወታቸው ያለፈ መንገደኞችና የኢትዮጵያ አየር መንገድ ሠራተኞች የ40 ቀን መታሰቢያ ዛሬ ተደርጎላቸዋል። ለ157ቱ የአይሮፕላኑ ተሳፋሪዎች ዝክሩ የተደረገው በወደቀበት ከቢሾፍቱ 36 ኪሎ ሜትር ርቀት ላይ በምትገኘው ሐማቁን ጥሽሌ ቀበሌ ነው። ከ2000 በላይ የቢሾፍቱ ከተማ ወጣቶች ተሰባስበው አደጋው የደረሰበት ስፍራ ላይ በመገኘት ከተጎጂ ቤተሰቦችና ከአካባቢው ነዋሪዎች ጋር ሐዘናቸውን ገልጸዋል። በመጽሔት ዝርዝር ያለ ዘገባ ይዘናል።
በዩናይትድ ስቴትስ ያለፈው ፕሬዝደንታዊ ምርጫ ውስጥ ሩሲያ እጇን አስገብታ እንደሆነ ለ22 ወራት ምርመራ ሲያካሂዱ የቆዩት ልዩ መርማሪው ሮበርት ሙለር ለፍትህ መስሪያ ቤቱ ያስገቡት ሪፖርት ዛሬ ይፋ ከመደረጉ በፊት ዋናው አቃቤ ሕግ ዊሊያም ባር ጋዜጣዊ መግለጫ ሰጥተዋል። ሪፖርተራችን ጄፍ ካስተር ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች።
ዋናው አቃቤ ሕግ ዊሊያም ባር ምክትላቸው ሮድ ሮዘንስታይንን ከጎናቸው አድርገው በዩናይትድ ስቴትስ የፍርድ ሚኒስቴር ላይ ባደረጉት ጋዜጣዊ ጉባኤ የፕሬዝደንት ዶናልድ ትራምፕ የምርጫ ዘመቻም ሆነ ማንም ከምርጫው ዘመቻ ጋር የተያዘ ሰው የምርጫ ዘመቻውን ለማሰናከል ከሩሲያውያን ጋር መስራታቸውን የሚያሳይ ማስረጃ አልተገኘም በማለት ባለፈው ወር አሳጥረው ባቀረቡት ዘገባ ያሉትን ደግሞ ተናግረዋል። ፕሬዝደንት ዶናልድ ትራምፕ ከምርመራው ጋር በሚገባ ተባብረዋል ሲሉም አሞግሰዋቸዋል።
And as the special counsel's report acknowledges, there is substantial evidence to show that the president was frustrated and
የልዩ መርማሪው ሪፖርት እንዳመነው ሁሉ የፕሬዝደንትነት ስልጣናቸውን ይገዳደራል በሚል ከልብ የመነጨ እምነት በመነሳት ፕሬዝደንቱ የተበሳጩና የተቆጡ መሆናቸውን የሚያሳይ ተጨባጭ ማስረጃ አለ። የፖለቲካ ተቃዋሚዎቻቸው እንደገፉበትና ህጋዊ ባልሆነ መንገድ ሾልከው በሚወጡ ወሬዎች እንደተከታተለም ያምናሉ። ያም ሆኖ ግን ዋይት ሃውስ ቤተ መንግስት ከምርመራ ሂደቱ ጋር ሙሉ በሙሉ ተባብሯል። የምርጫ ዘመቻውንና የዋይት ሃውስ ቤተ መንግስት ሰነዶችን እንዲያገኙ ፈቅዷል።
ዋናው አቃቤ ህግ ጋዜጣው ጉባኤ እንደሚያደርጉ ትላንት ማታ በተሰማበት ወቅት የህግ መምሪያው ምክር ቤት የፍርድ ኮሚቴ ሊቀመንበር የሆኑት ዲሞክራቱ ጀሪ ናድለር ዋናው አቃቤ ህግ ዘገባው ይፋ ከመሆኑ በፊት አቅጣጫውን ለማሳመር ሲሉ ነው ጋዜጣው ጉባኤ የሚያደርጉት በማለት ቁጣ ዘል ምላሽ ሰጥቷል።
The central concern here is that the Attorney General Barr is not allowing the facts of the Mueller report.
እዚህ ላይ ያለው ከፍተኛ ስጋት ዋናው አቃቤ ህግ በሙለር ዘገባ ላይ ያሉትን ሐቆች እንዳለ ከማቅረብ ፈንታ ለዋይት ሃውስ በሚጠቅም መልክ ትርክት ሊዳግሩበት እየሞከሩ መሆናቸው ነው። ይህን የሚያደርጉትም የፋሲካ በዓል በደረሰበት ወቅት ምላሽ ለመስጠት ከባድ በሚሆንበት ጊዜ ነው። ይህ ትክክል አይደለም። ዋና አቃቤ ህግ ማድረግ ያለበት ተገቢ ተግባርም አይደለም።
ናድለር አያይዘውም ዘገባው ይፋ የሚደረገው ብዙ ተቀንሶበት ነው በሚለው አመለካከታቸው መሰረት ሙሉ ዘገባ ባጭር ጊዜ እንዲቀርብላቸው ኮሚቴያቸው የፍርድ ቤት ማዘዣ እንዲቀርብ እንደሚጠይቅ ትላንት ግልጽ አድርገዋል። የህግ መምሪያው ምክር ቤት አፈ ጉባኤ ናንሲ ፔሎሲ እና የህግ መወሰኛ ምክር ቤት የውህዳን ዲሞክራቶች መሪ ቻክ ሹመር ሙለር ራሳቸው በተቻለ ፍጥነት ምክር ቤት ፊት ቀርበው ቃላቸው እንዲሰጡ የሚጠይቅ የጋራ መግለጫ አውጥተዋል። የዋናው አቃቤ ህግ ተግባር የሚጠበቅባቸው ነጻና ወገን ያለየ አመለካከት መያዛቸው ላይ የእምነት መሸርሸር ቀውስ አሳድሯል የሚል አቋም እንዳላቸው ነው የምክር ቤት መሪዎቹ የተናገሩት።
ይዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሊቢያው አፈንጋጭ ጀነራል ኻሊፋ ሐፍታር ኃይሎች ዋና ከተማይቱን ትሪፖሊን ለመቆጣጠር ውጊያ ከጀመሩ ወዲህ እጅግ ብርቱ የተባለ ጦርነት እየተካሄደ መሆኑን የተባበሩት መንግስታት ድርጅት የሊቢያ ልዑክ ጋሳን ሰላም ያስታወቁ። በዛሬው ውጊያ ቢያንስ 5 ሲቪሎች መገደላቸውንና ቁጥሩ የበዛ ሰው መቁሰሉን የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱያሪክ ተናግረዋል።
The UN support mission in Libya condemns the increased use of heavy weapons and indiscriminate shelling.
የተባባሰው የከባድ መሳሪያዎች ተኩስና ቦታ ያለየ ድብደባ የሲቪሎችን መኖሪያ ቤቶች፣ ትምህርት ቤቶችንና መሰረተ ልማቱን እያወደሙ መሆናቸውን የገለጠው ሊቢያ የሚገኘው የመንግስታቱ ድርጅት ድጋፍ ሰጪ ልዑክ ክስ አሰምቷል። የአስቸኳይ ጊዜ ሰብአዊ እርዳታና አገልግሎቶች በውጊያው አካባቢ ለተጠመዱ አካባቢዎች እንዲደርሱ የዋና ጸሐፊው ልዩ ልዑክ ጋሳን ሰላሜ ለዓለም አቀፍ ሸምጋዮች አቤቱታ ማቅረባቸውን ቀጥለዋል።
ግጭቱ በአስቸኳይ እንዲረግብና ተኩስ እንዲቆም ለማድረግ የታሰበ የውሳኔ ረቂቅ በዚህ ሳምንት ለማውጣት የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት እያሰበ መሆኑ ታውቋል። ሊቢያን ለረጅም ዓመታት የገዟት ሙአመር ጋዳፊ የዛሬ 6 ዓመት በኃይል ከወደቁ ወዲህ ሀገሪቱ በቀውስና በሁከት እንደተዋጠች ነች።
በአፍሪካ የአራት ቀናት ጉብኝት ያደረጉት የዋይት ሃውስ ከፍተኛ አማካሪ ኢቫንካ ትራምፕ ትላንት የአይቮሪ ኮስት ውሏቸው በሴት ስራ ፈጣሪዎች ጉባኤ ላይ ተገኝተው ተናግረዋል። የምርምርና ጥናቶች ውጤቶች ሁሉ እንደሚያሳዩን የሴቶችን የወሳኝነት አቅም የሚገነቡ ማህበረሰቦች ይበልጥ ሰላማዊና የበለጸጉ ናቸው ብለዋል ሚስ ትራምፕ። በሴቶች የንግድ ባለቤቶች፣ የማህበረሰብ አደራጆች፣ ፖለቲከኞችና ተማሪዎች ለተሞላው አዳራሽ በማደግ ላይ ያሉ ሀገሮች የሴቶችን አቅም ለመገንባት በሚል አባታቸው ፕሬዚደንት ዶናልድ ትራምፕ ባለፈው የካቲት ያወጁትን የ50 ሚሊዮን ዶላር እቅድ ለማስጀመርና ለማበረታታት ወደ ኢትዮጵያና አፍሪካ የተጓዙት ኢቫንካ ትራምፕ እቅዱ በመጪዎቹ 6 ዓመታት ውስጥ 50 ሚሊዮን ሴቶችን አቅም እንደሚገነባ በአይቮሪ ኮስቱ የሴቶች ሥራ ፈጣሪዎች የገንዘብ ውጥን ጉባኤ ላይ ተናግረዋል። የሴቶች ዓለም አቀፍ ልማትና ብልጽግና ተነሳሽነት የሚባለው የፕሬዝዳንት ትራምፕ እቅድ ሙሉ በሙሉ የመንግስት የሆነ ሴቶችን ምጣኔ ሀብታዊ አቅም ለማሳደግ የታሰበ የመጀመሪያው መርሃ ግብር መሆኑንም ኢቫንካ አመልክተዋል።
ክብራትና ክብራን ለዜናው የተያዘው ሰዓት አበቃ።
የተከበራችሁ አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካው ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
ኢትዮጵያ ሁለት የቁልፍ ሚኒስትሮች ለውጥ አድርጋለች። ጠቅላይ ሚኒስትር አብይ አህመድ የቀድሞ የአማራ ክልል ፕሬዚደንት አቶ ገዱ አንዳርጋቸውን በውጭ ጉዳይ ሚኒስትርነት ሾመዋል። ከዛሬ በኦሮሚያ ክልል ፕሬዚደንትነት ያገለገሉት አቶ ለማ መገርሳ ደግሞ የመከላከያ ሚኒስትር ሆነዋል። ሁለቱ የቀድሞ የክልሎች ፕሬዚደንቶች በሚኒስትርነት የተሾሙት በፌደራል መንግስት ደረጃ ያለውን የለውጥ ኃይል ለማጠናከር ነው ተብሏል። የሁለቱ ፖለቲከኞች ከፍተኛ ኃላፊነት መውሰድ በርግጥም የጠቅላይ ሚኒስትሩን የለውጥ ጥረት ሊያግዝ እንደሚችል ተንታኞች እየተናገሩ ነው። የተሾሙበት መንገድ ግን ይበልጥ ዲሞክራሲያዊ ሊሆን ይችል እንደነበር ተቆማዋል። እስክንድር ፍሬው ተጨማሪ አለው።
ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል ገባለሁ።
የዛሬውን ሹመት ተከትሎ በአገሪቱ የተከሰተው ፖለቲካዊ ለውጥ ዋነኛ መሪዎች እንደሆኑ የሚነገርላቸው አራት ሰዎች ዋነኞቹን አራት የፌደራል መንግስት ኃላፊነቶች ይዘዋል። አብይ አህመድ ጠቅላይ ሚኒስትር፣ ደመቀ መኮንን ምክትል ጠቅላይ ሚኒስትር፣ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር፣ ለማ መገርሳ የመከላከያ ሚኒስትር በመሆን እናም የለውጡ ኃይል በአዲስ አበባ ራሱን አጠናክሯል። በፓርላማው የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ ለሚጫላ ያብራሩትም ገዱ አንዳርጋቸውና ለማ መገርሳ ከክልል ፕሬዝዳንትነት ወደ ፌደራል መንግስት የመጡት ለዚሁ ተግባር መሆኑን ነው።
ያለንበት ወቅት የለውጥ ወቅት ነው። የለውጡ ሂደቱን ደግሞ በማሳለጡ ሂደት ውስጥ ከፍተኛውን ምናልባትም የአንበሳውን ድርሻ የያዙት እነዚህ በአሁኑ ሰዓት በሚኒስትርነት የታጩ የተከበሩ የክልል ፕሬዚዳንት ሆነው የሚያገለግሉ ሰዎች ናቸው። በአሁኑ ሰዓት የሚፈልገው ትልቁ ነገር በክልል ደረጃ ሲደረግ የነበረው ለውጥ አገራዊ ለውጡን ደግሞ በተሻለ ቁመና ላይ ሆኖ እንዲቀጥልና ለውጡን ተሻጋሪ እንዲሆን ለማድረግ በተለይ ከህዝብ የሚነሱ የተለያዩ ቅሬታዎች አሉ። የፌደራል መንግስቱ መጠናከር መቻል አለበት። የህግ የበላይነት መከበር መቻል አለበት። ፌደራል መንግስት በአስፈላጊ ቁመና ላይ መገኘት መቻል አለበት ተብሎ ከታሰበ በፌደራል መንግስት ደረጃ ያለውን የለውጥ ኃይል ማጠናከር የግድ ያስፈልጋል ተብሎ ይታመናል። ከዚህ በመነሳት ለውጡን ወደ ተሻለ ደረጃ ለማሸጋገር ያመች ዘንድ በፌደራል ደረጃ ያለውን ቲም ወይም ደግሞ አመራር በጠንካራ ሰዎች ማደራጀት ተገቢ ነው ተብሎ ስለታመነበት በክልል ደረጃ ያሳዩትም ጥሩ አቋም በፌደራል ደረጃም አጠቃላይ አገራዊ አንድነቱን በማጠናከር ሂደት ውስጥ የራሳቸውን ሚና እንዲጫወቱና ጠንካራ አገራዊ አንድነትን ለማምጣት በሚያስችል አግባብ እንዲመራ ፌደራል መንግስት እነዚህን ሰዎች ማምጣት አስፈላጊ ነው ተብሎ ስለታመነበት የተከበረው ምክር ቤት ይህንን ግንዛቤ ውስጥ በማስገባት የቀረበውን ሹመት እንዲያጸድቅ ጠይቃለሁኝ።
የዛሬው ሹመት የተጠበቀም ያልተጠበቀም ነበር። አቶ ገዱ አንዳርጋቸው ከአማራ ክልል ፕሬዝዳንትነት ሲለቁ በፌደራል ደረጃ ለሌላ ኃላፊነት እንደታጩ ግልጽ ነበር። ለውጡ እንዲመጣ የተጫወቱት ሚና በአማራ ክልል ብሎም በአገር አቀፍ ደረጃ መልካም ስምና ተቀባይነት አስገኝቶላቸዋል። እናም በከፍተኛ ኃላፊነት ሊሾሙ እንደሚችሉ ተገምቷል። ውጭ ጉዳይ ሚኒስትርነትን ግን እየተጠበቃል ነበርም። የኦሮሚያ ክልል ፕሬዝዳንት ለማ መገርሳም ከለውጡ ግንባር ቀደም መሪዎች እንደአንዱ እንደዋነኛውም ሰው ይታያሉ። ቲም ለማ ወይም የለማ ቡድን የሚለው ስያሜም ይሄንን የሚያንጸባርቅ ነው። ግምቶች ሲያጋድሉ የቆዩት ግን የኦሮሚያ ክልል ፕሬዝዳንት ሆነው እንደሚቆዩ ነበር። አሁን ግን ከፌደራል መንግስት ቁልፍ የኃላፊነት ቦታዎች አንዱን ይዘዋል። ጠቅላይ ሚኒስትር አብይ አህመድ ቀኝ እጃቸው የሆኑትን ለማ መገርሳን በመከላከያ ሚኒስትርነት ሾመዋል። የለውጥ እንቅስቃሴው አጋራቸው የሆኑትን ገዱ አንዳርጋቸውን ደግሞ የውጭ ጉዳይ ሚኒስትር አድርገዋል። የሁለቱ ፖለቲከኞች በተጠቀሱት ኃላፊነቶች መሾም በርግጥም ለፌደራል መንግስቱና ለጠቅላይ ሚኒስትሩ የለውጥ ስራዎች ይበልጥ ጥንካሬ እንደሚሰጥ ተንታኞች አምናሉ። የኢኒሼቲቭ አፍሪካ ዳይሬክተር አቶ ከቦገና ይሄንን ሐሳብ ካንጸባረቁት አንዱ ናቸው።
ቀድሞ ከነበሩበትም ቦታ እነዚህን ለውጥ ማካሄድ ይችሉ ነበር ብዬ ነው የምገምተው። ነገር ግን አሁን ወደ መንግስት መቀበላቸው የበለጠ ጠቅላይ ሚኒስትሩን ሊረዱ ይችላሉ፣ በቅርበት ሆነው አብረው ሊሰሩ ይችላሉ እይታ ነው የሚሰጠው። ሹመቱ የመጣው ከኢህአዴግ ስብሰባ በኋላ ስለሆነ በመጠኑም ቢሆን የስብሰባውን ስሜት ድንገት ያንጸባረቅ እንደሆነ ነው እንግዲህ የሚታየው። የአማራ ክልል እና የኦሮሚያ ክልል መቀራረባቸውን ነው የሚያሳየው በአንድ በኩል። የትግራይ ክልል ደግሞ ከበፊቱም እንደገና የራቀ መስሎ ነው የሚታየው ከዚህ የስልጣን ክፍፍል ውስጥ። በማንኛውም ያው ጠቅላይ ሚኒስትሩ በስልጣናቸው ተጠቅመው እነዚህም ሁለት ከፍተኛ ባለስልጣናት ሾመዋል። ትንሽ እኔ ወደፊት መቼም ዲሞክራሲን ለማምጣት የሚሞክር መንግስት እነዚህ ሁለቱ ባለስልጣናት በፓርላማ ዝም ብሎ አልፎ ስማቸው እንደ ተራ ዝም ብሎ ከሚጸድቅ በአንድ ኮሚቴ በአንድ ቡድን ቢጠየቁና ችሎታቸው ቢረጋገጥ የወደፊት አቅጣጫቸው ቢታይ ጥሩ ነበር እላለሁ።
ልክ የአሜሪካ ኮንግረስ እንደሚያደርገው ማለት ነው። ፕሬዚዳንቱ አንድን ሰው በእጩነት ይሾማሉ፣ ከዛ ኮንግረስ ቀርበው ልዩ ልዩ ጥያቄዎች ይጠየቃሉ። እሱን እያሉኝ ነው። እሱ አይነት አካሄድ ማለት ነው።
ኬንያ ስለሚደረገው ነው የማወራው። አሜሪካ ቢደረግ ኬንያ ቢደረግ።
እሺ፣ የቅርቡን ነው የጠቀስኛሉ። የጎረቤት ሀገር መጥቀስ ይሻላል ነው እያሉኝ ያሉት አቶ ክቡር። እናም አቶ ለማም ሆኑ አቶ ገዱ በህዝብ ዘንድ ያላቸው ተቀባይነት ለለውጡም ወደፊት መጓዝ ሊጫወቱ የሚችሉት ሚና በበርካቶች ዘንድ የጋራ መግባባት የፈጠረ ይመስላል። ልዩነቱ ያለው የትኛው ኃላፊነት ለማን በሚለው ነጥብ ላይ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አብይ ርዕሱን ነበር የሰማችሁት። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የኦሮሚያ ብሔራዊ ክልላዊ መንግሥት ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ አቶ ሽመልስ አብዲሳን የክልሉ ምክትል ርዕሰ መስተዳድር አድርጎ ሾሟል። የመከላከያ ሚኒስትር የሆኑትን የቀድሞውን የክልሉን ፕሬዝደንት አቶ ለማ መገርሳን ይተካሉ። የዛሬው የሹመት አሰጣጥ ስነ ስርዓት የተካሄደው ብዙም ባልተለመደ ለብዙ መገናኛ ብዙሃን ዝግ ሆኖ ነው ተብሏል። በስነ ስርዓቱ ላይ መግለጫ እንዲሰጡን የክልሉ መንግስት ኮሚኒኬሽንስ ኃላፊ አቶ አድማሱ ዳምጠውን ጋብዘናል። ሙክታር ጀማል ነው ያነጋገራቸው።
የአመራር እሽግሽግ ተካሂዷል። በዚህ መሰረት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት የነበሩት አቶ ለማ መገርሳ በተለይም በሰኩሪቲ ወይንም በጸጥታው ዘርፍ ያለውን ክፍተት እንዲሞሉና የተናበበ ስራ ሰርተው በክልልም በሀገር አቀፍ ደረጃ የሚሰሩ ስራዎች ተጠናክረው እንዲቀጥሉ ወደ ፌዴራል መሄዳቸውን ተከትሎ የክልሉን መንግስት የሚመራ ምክትል ፕሬዚዳንት ተሾመዋል። በዚሁም መሰረት ፓርቲው ያላቸውን የስራ ልምድ ያላቸውን የትምህርት ደረጃና ቁርጠኝነት በተለይም ደግሞ በለውጥ ሂደቱ ውስጥ መሪ ተዋናይ በመሆን ሲሳተፉና ሲያገለግሉ የነበሩትን አቶ ሽመልስ አብዲሳን በጨፌ እንዲሾሙ በማቅረብ ጨፌውም የእሳቸውን ሹመት ተቀብሎ እኮ ጨፌው ተጠናቋል።
አቶ ሽመልስ አብዲሳ ለጨፌ ቀርበው ሹመቱ ሲጸድቅ ብቸኛ እጩ ነበሩ ወይ ሌሎች እጩዎች አሉ?
በጨፌ ላይ ሹመት የሚቀርበው መሪ ድርጅቱ የራሱን እጩ ያቀርብና በእጩ ላይ ነው ምክር ቤቱ ውይይት የሚካሄዱት። ስለዚህ በዚሁ መሰረት ፓርቲው ካጠነቀቀ ሁሉም ከጨረሰ በኋላ ነው እጩ የሚሆነውን ሰው አንድ ሰው የሚያቀርበው ለጨፌ እና በዚሁ መሰረት እሳቸው ብቻ ለጨፌው ቀርበው ጨፌውም ውይይት ካደረገበት በኋላ አቅርቧል።
የክልሉ ርዕሰ መስተዳደር እጩነትን በተመለከተ በቅርብ ሰፊ ነገሮች ይወሩ ነበር። ከኦዲፒ አመራሮች ከ4-5 የማያንሱ ሰዎች ኤኬሌ ሊሆኑ ይችላሉ ኤኬሌ ሊሆኑ ይችላሉ ተብለው በግምት ሲቀርቡ ነበር። ከዚህ አንጻር የምክር ቤቱ አባላቶችም የተለያየ ግምት ኖሯቸው የሁለቱም ወገን ሐሳብ ሊነሳ ይችላል። ምንድን ነው በአጠቃላይ የነበረው ከመጽደቁ በፊት የምክር ቤቱ አባላት ሐሳብ?
ዋናው የሁሉም ሰው ሐሳብ አንድና አንድ ነው። አንደኛው ለውጡ እንዴት ይቀጥላል፣ የተጀመሩ ለውጦች በአመራር ለውጥ ምክንያት ከተስተጓጎሉ ወደኋላ ሊመለስ ይችላል የሚል ከስጋት የተነሳ እና በተለይም ደግሞ ይሄ ለውጥ የመጣው በስንት መስዋዕትነት ስለሆነ ከማስቀጠል አኳያ እንዴት ይሄድ ይሻላል የሚል ፍላጎት የተነሳ እና የተሻለ ለውጥ ለመፈለግ እንዲሁም ደግሞ የህዝብ ተወካይ በመሆናቸው የህዝብ ጥያቄዎች ሳይንጠባጠቡ እንዲመለሱ ሰላም፣ ልማት፣ ዲሞክራሲ እንዲረጋገጥ ካላቸው ፍላጎትና ተነሳሽነት እንዲሁም ቁርጠኝነት ሰፊ ውይይቶች ተካሂደዋል። እነኚህ ውይይቶችም መግባባት ላይ ተደርሶበት በጋራ ሆነን አመራርነት የምንሰጠው በጋራ ነው እና ይህን ኃላፊነት በጋራ ለመወጣት ዝግጁ መሆናቸውን የገለጹበትና ውይይቶቹ የበሰሉ በስምምነት በጋራ መግባባት የተጠናቀቀ ነው።
ምናልባት ከተለያዩ ሰዎች ግምትና አመለካከቶች አንጻር የክልል ሊሆን ይችላል የክልል ሊሆን ይችላል የሚለው ነገር ልዩነት ሊከፍት ይችላል የሚል በስፋት የሚወሩ ነገሮች አሉ። ምናልባት ደግሞ ለዚህ ማሳያ ብለውም አሁን ድረስ እየወጡ ያሉ መረጃዎች ከዚህ ቀደም ባልተለመደ የተለያዩ ሹመቶች ሲደረጉ በግልጽ በቀጥታ ስርጭቱላ የሚተላለፍ የነበረ ምናልባት ከክልሉ መንግስት ሚዲያ ውጪ ሁሉም ሚዲያዎች ተከልክለው ወደ ድብቅነት ባመራ መካሄዱ አባላቶቹ መካከል የሚነሳ ቅሬታ ስለሚታይ ነው የሚል ግምቶች አሉ። እርሶ እንደ መንግስት ቃል አቀባይ የሚረዱት ምንድን ነው? አቶ አድማ
የህዝብ ተወካይ የሚያነሳው ከህዝብ ጥቅም አንጻር ነው። የህዝብ ጥቅምን ከማስቀጠል አንጻር፣ ከኃላፊነትና ከፍላጎት አንጻር ነው። ከዚህ ፍላጎት አንጻር የተለያዩ ሀሳቦች ሊነሱ ይችላሉ። ግን ምንም ለክርክር ለልዩነት የሚጋብዝ አንድም ሀሳብም የለም። በጋራ መግባባት ቀጣይነትም የለውጡን ቀጣይነት እንዴት እናፋጥነው እንዴት መሰረት እናስይዘው የሚለው የሁሉም ስጋት ነው። ይሄ ደግሞ የሁሉም ህብረተሰብ ፍላጎትና ኃላፊነት ስለሆነ የምክር ቤት አባላትም ከዚሁ አንጻር ነው ውይይቶች ያካሄዱት። ምንም ልዩነት የተካሄደበት ነገር የለም።
አቶ አድማሱ ዳምጦ የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ፣ በአሜሪካ ድምፅ አድማጮች ስም አመሰግኖታለሁ።
ምንም አይደለም፣ እኔም አመሰግናለሁ።
አመሰግናለሁ ሙክታር ለዘገባው። ወደ ተከታዩ ሪፖርት እንሄዳለን። የአማራ ክልል የምግብ ዋስትናና የአደጋ ስጋት ማስተባበሪያ ፕሮግራም ጽህፈት ቤት ለእርዳታ የተላከ እህል አልቀበልም አለ ተብሎ በማኅበራዊ ሚዲያ የተሰራጨው ዜና ትክክል አይደለም ብሏል። በአንድ ግለሰብ የተፈጠረን ስህተት በተቋም ደረጃ መፈረጅ ተገቢ አይደለም ሲልም አክሏል። አስቴር ምስጋናው ተጨማሪ አላት።
ትላንት በማህበራዊ ሚዲያ ሰፊ መነጋገሪያ ሆኖ ያመሸው በባህር ዳር ዙሪያ ወረዳ በአራት ቀበሌዎች የሚገኙ ነዋሪዎች በክልሉ ላሉ ተፈናቃዮች እርዳታ ይሆን ዘንድ 72 ኩንታል በቆሎ አሰባስበው ለክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ጽህፈት ቤት ይልካሉ። ሆኖም ግን በጽህፈት ቤቱ ኃላፊነት ወስዶ የሚረከብ አካል ባለመገኘቱ በቆሎውን እንዲያስረክብ የተላከው ሹፌር በቅጥር ግቢው ውስጥ በቆሎውን በትኖት ሄደ የሚል በፎቶግራፍ ከተደገፈ ማስረጃ ጋር ወሬው ተሰራጨ። ጉዳዩን ለማጣራት በቆሎውን ለማስረከብ ከተላከው ኮሚቴ መካከል አንዱ ነበርኩ ወዳለው ግለሰብ ወደ አቶ መለስ አለባቸው ስልክ ደወልኩ።
ከአራት ቀበሌ ነው ጭነን ያመጣነው። ከአራት ቀበሌ ጭነን አምጥተን ካመጣን በኋላ መገፋፋቶች ነበሩ ውስጥ ላይ ማለት ነው። የተውም እንትኑ አጋጣሚ ዋና ናት ይወጥቷል። 9 ሰዓት ከ20 ምናምን ነበር የደረስነው። ኦልሬዲ 9 ሰዓት ከ30 ምናምን። እዛ በኋላ ለረጅም ሰዓት አቆሙን። ጎንደር ይዛችሁ ስዱ ምናምን ምናምን አይነት ነገር ማለት ነው። እዛ እኛ ጎንደር አንወስድም፣ አንደኛ ስለምንን ሹፌሩም በእርዳታ ነው ይዞልን የመጣ ለምን ነው አራት ቀበሌ ገብቶ ማለት ነው። ስለዚህ እኛ ጎንደር ስለማለት ተረከቡንና ማለት ማውርዳት ስትል መስል ያ ሰውዬ ጥሎ ተወጣን። ተራ የሚባለው ማን ነበር ይዛር ሰው እያለ ለረጅም ሰዓት እኛ እዛ ውስጥ እየተቸጋቸን ጥሎ መውጣ። እዛ ሹፌሩም ሲጠየቀው እባክህ ተረከቡን፣ እኔም ባላፍ እየደወለልኝ ነው ስለሆነ እባክህ ተረከቡ ሲለው ጥሎት ወጣ። ዘርግፎታል።
የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ጽህፈት ቤት የህዝብ ግንኙነት ዳይሬክተር አቶ እያሱ መስፍን ችግሩ መከሰቱን አምነው ስህተቱ የተፈጠረው በግለሰብ ደረጃ እንጂ በተቋም አይደለም ይላሉ።
በግለሰቦች ቸልተኝነት ሊፈጠር ይችላል። ይህም ግን ተቋሙ ዝም ብሎ የሚያየው ጉዳይ አይደለም። ለማስተካከል ስራ ይሰራበታል። በቆሎን አውርዶበት ነው መሄድ ግን እኔ የመፍትሄው አካል ከመሆን አንጻር በስሜታዊነት ግለሰቦች የፈጠሩት ችግር እንደሆነ እንጂ ተቋሙ ከዚህ በፊትም በሰው ሰራሽ የተፈጥሮ አደጋ የተገለጹ ወገኖችን በመደገፍና በማቋቋም በተሻለ ሁኔታ ስራ እየሰራ ያለ ተቋም ነው።
አቶ እያሱ አያይዘው ማህበራዊ ሚዲያን ተጠቅመው መረጃ የሚያሰራጩ ግለሰቦች ቁንጽል ሀሳብ ይዘው ሳይሆን ሙሉ መረጃ በመያዝ ሚዛናዊ ዘገባ ቢያሰራጩ መልካም ነው ይላሉ።
ሹፌሩ ማሽላውን በብስጭት እንደበተነውና አግባብነት ያለው ስራ እንዳሰራ ማመናከት ነበረበት ሚዛናዊ አድርጎ ማለት።
በአሁኑ ሰዓት የተከሰተውን ችግር ከተለያዩ ሴክተር መስሪያ ቤቶች የተውጣጡ ኮሚቴዎች በተገኙበት በውይይት ተፈቷል ይላሉ አቶ መለስ አለባቸው።
ዛሬ ገብተን ኮሚሽነሮችም ሆነችም ነበሩ መጣው ተካለ የተፈት ኃላፊውም ነበረ ግለሰቡ ላይ እንደሆነ ግለሰቡን ባለበት መተማመን ደርሶን ያው ሙሉ በመጣው ልክ ተረከቡን አስለቅመው ምን ብለው ማለት ነው
ይበንዲን እንዳለ ችግሩን ፈጥሯል ወደ ተባለው ግለሰብ ስልክ በተደጋጋሚ ብሞክርም ማግኘት አልቻልኩም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደ ቀጣይ ዘገባ እናልፋለን። የኢትዮጵያ ንግድ ባንክ የሶማሌ ክልል ተፈናቃዮችን ለማቋቋም የሚውል 35,167,000 ብር ለግሷል። ትላንት በጅጅጋ ከተማ የፕሬዝደንት ጽፈት ቤት አዳራሽ በተካሄደው ስነ ስርዓት ላይ የተጠቀሰውን ገንዘብ የባንኩ ፕሬዝደንት አቶ ባጫ ገኒ ለሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ አስረክበዋል። በወቅቱ የክልሉ ፕሬዝደንት ክልላቸው 1,000,000 ገደማ ተፈናቃዮችን ወደ ቀያቸው መመለሱን ተናግረዋል። ስነ ስርዓቱን ጅጅጋ ተገኝቶ የተከታተለው አዲስ ቸኮል ዝርዝር ሪፖርት አለው።
የኢትዮጵያ ንግድ ባንክ በሀገሪቱ ያሉ ተፈናቃዮችን ለመደገፍ ከመደበው 100 ሚሊዮን ብር መካከል በተፈናቃይ ብዛት ቀዳሚ ለሆነው የሶማሌ ክልል ከ35 ሚሊዮን ብር በላይ ለግሷል። የባንኩ ፕሬዝዳንት አቶ ባጫ ጊና ይህን ብለው ነበር።
የኢትዮጵያ ንግድ ባንክ በተለያዩ የሀገራችን ክፍሮች ለተፈናቀሉ ወገኖቻችን ድጋፍ ለማድረግ የባንካችን ማኔጅመንት 100 ሚሊዮን ብር ለመስጠት የወሰነ ሲሆን ክፍፍሉም የተደረገው በየክልሉ ያሉ ተፈናቃዮች ብዛት ከብሔራዊ አደጋ ስጋትና ስራ አመራር ኮሚሽን በተገኘው ወቅታዊ መረጃ መሰረት መሆኑን ማስገንዘብ ይፈልጋል። በዚህም መሰረት የባንካችን ከፍተኛ ማኔጅመንት አባላት ዛሬ እዚህ በመገኘት ለሶማሌ ክልል የሚደርሰውን 35,167,000 ብር ለክልሉ መንግስት ያበረከተ መሆኑን እየገለጹ በቀጣይም ክልሉ በሚያከናውናቸው ማህበራዊ ኢኮኖሚያዊ እንቅስቃሴዎች ሁሉ የኢትዮጵያ ንግድ ባንክ ከጎናችሁ የሚቆም መሆኑን ላረጋግጥላችሁ ወዳለሁ።
ድጋፉን በተመለከተ ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ክልላቸው በራሱ አቅም ተፈናቃዮችን ማቋቋም ስራውን መስራት እንዳላቆመ ተናግረዋል።
35% የከፍተኛው ድርሻ ሶማሌ ክልል መውሰዱ በአንድ ወገን ጥሩ ቢሆንም በሌላ ወገን ደግሞ ከፍተኛ ተጎጂ ያለበት የሶማሌ ክልል መሆኑ ስለሚያሳይ የሚያመጻድቅ አይደለም። ጠንክረን መስራት እንዳለብን የሚያስገነዝብና ይሄን የተፈናቃይ ቁጥር ለመቀነስ እና ወልሶ ለማቋቋም ከመንግስቱም በላይ መረባረብ እንዳለብን ያስታውሰናል። በዚህ ረገድ ባለፉት ሳምንታት ውስጥ ወደ 250,000 የሚሆኑ ተፈናቃዮች ወደ ቤታቸው እንዲመለሱ ተደርጓል። በተለያየ ክልል ዞኖች ነው። ይሄ ደግሞ ከፍተኛ ስኬት ነው እናምናለን። ቀጥለ በማጠናከር በአጭር ጊዜ ውስጥ በተቻለ መጠን ሁሉንም የሶማሌ ክልል ተፈናቃዮች ወደ መደበኛ ኑሯቸው እንዲመለሱና እንዲቋቋሙ ለማድረግ ትልቅ ጠንክሮ እንሰራ እናምናለን። ተከበረ ድጋፍ ደግሞ ለዚህ ስራ ከፍተኛ እገዛ እንደሚሆን እናምናለን።
አቶ ሙስጠፌ መሐመድ አጋጣሚውን በመጠቀም ከክልሉ ነዋሪዎች ባህልና ሃይማኖት አንጻር የባንኩ ብድር ለክልሉ በበቂ ደረጃ ተደራሽ ይሆናል መሆኑን ተናግረዋል። አቶ ባጫም ባንኩ በቅርቡ በሰላማዊ ባንክ አገልግሎት ስኬታማ ታሪክ ያላቸው ዳይሬክተር በንግድ ባንክ መሾማቸውን ገልጸው የነበረው ክፍተት እንደሚደፈን ተናግረዋል። የሶማሌ ክልል 665,000 ተፈናቃዮች እንደሚገኙበትና ከነኚህ መካከል ለ20,000 አባወራዎች ቤት ከአዲስ ገንብቶ ማስረከብና የሥራ ዕድል መፍጠርን ያካተተ ሁሉ አቀፍ ድጋፍ የሚያስፈልጋቸው ሲሆን ቀሪዎቹ ቀድሞ ተፈናቀሉበት አካባቢ የተወሰነ ድጋፍ ተደርጎላቸው የሚመለሱ መሆናቸውን የክልሉ አደጋ ስጋት ስራ አመራር ኃላፊ የሆኑት አቶ ማህመድ ፋሳ ተናግረው ነበር። እንደ አቶ ማህመድ ገለጻ ክልሉ ተፈናቃዮች ሙሉ በሙሉ ለማቋቋም 4.9 ቢሊዮን ብር አስፈልገዋል። የኢትዮጵያ ንግድ ባንክ ማኔጅመንት በሁሉም ክልሎች ለሚገኙ ተፈናቃዮች 100 ሚሊዮን ብር ለማከፋፈል የወሰነው የአማራ ክልል መንግስት ተፈናቃዮች መልሶ ለማቋቋም የገቢ ማሰባሰቢያ ቴሌቶን ካዘጋጀ ከጥቂት ቀናት በኋላ ነበር። ባንኩ ከፌደራል አደጋ ስጋት ስራ አመራር ኮሚሽን ባገኘው የተፈናቃዮች ዝርዝር መሰረት 100 ሚሊዮን ሳከፋፈል ለአማራ ክልል 4.7 ሚሊዮን ብር ገደማ እንደደረሰውና ክልሉም የተጠቀሰው የገንዘብ መጠን አልቀበልም ማለቱ ይታወሳል። የተፈናቃዮችን ቁጥር እንደብቸኛ መስፈርት ከመውሰድ የተፈናቀሉ ሰዎች የደረሰባቸው ጉዳት መጠንና እነሱን መልሶ ለማቋቋም የሚያስፈልገው የገንዘብ መጠንም የተለያየ ስለሆነ ይህንኑ በተጨማሪ መስፈርትነት ልትጠቀሙ አትችሉም ነበር በሚል ከቪዮ የለቀደበላቸው ጥያቄ አንድ የባንኩ አመራር በሰጡት ምላሽ ባንኩ ድጋፍ ያደረገው ለሰብአዊ አገልግሎት እንጂ ለመልሶ ማቋቋም አልነበረም ብለዋል። ለአሜሪካ ድምጽ አዲስ ቸኮል ከጅጅጋ
አመሰግናለሁ። አዲስ ለዘገባው አሁን ከምሽቱ 3 ሰዓት ተኩል ነው። አዲስ አበባ ላይ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭ አት ቪኦኤ አምሃሪክ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ አስተያየቶቻችሁን አንሸራሽሩ። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ እና ከአፕ ስቶር መጫን ትችላላችሁ። የምሽቱ ፕሮዲውሰር ብርሃን ኃይሉ ነች። አልሳንቶስ ቴክኒሻን ሆኖ በስቱዲዮ መሳሪያዎች ላይ ይገኛል። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የስርጭቱ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
እኔም ሰለሞን ክፍሌ ነን።
አሁን ወደ ሁለተኛው አጋማሽ ዘገባዎቻችን እናልፋለን።
ከ8 ዓመት በፊት ተከስቶ በነበረው ድርቅ በሆሮ ጉድሩ ወለጋ ሁሙሩ ወረዳ እንድንሰፍር ብንደረግም አካባቢው ለእርሻ ምቹ ባለመሆኑ ለችግር ዳርጎናል ሲሉ አንዳንድ ተፈናቃዮች ለአሜሪካ ድምፅ ተናግረዋል። ለእነሱም ሆነ ለከብቶቻቸው የሚሆን ንጹህ ውሃ ባለመኖሩ በመንግሥት ድጋፍ ስር መቆየታቸውን ጠቅሰው ከሦስት ወር ወዲህ ግን በመቋረጡ ለረሃብ መጋለጣቸውንም አስረድተዋል። የወረዳው አስተዳዳሪ ችግሩ እንዳለ በማመን በአቅማቸው የሚፈታ ባለመሆኑ የበላይ አካልን ምላሽ እየተጠባበቁ መሆኑን ለቪኦኤ ተናግረዋል። ጉዳዩ ይመለከታቸዋል የተባሉትን የክልሉን እርሻና ተፈጥሮ ሀብት ቢሮና አደጋ ስጋት ዝግጅትነት ስራ አመራር ኮሚሽን አመራሮች ለማግኘት የተደረገ ጥረት አልተሳካም። ናኮር መልካ ከአምቦ ተከታዩ ልኳል።
የስምንት ቤተሰብ አስተዳዳሪ እንደሆኑት የሚናገሩት አቶ ሁሴን መሐመድ ከ10 ዓመት በፊት በሐረርጌ ተከስቶ በነበረው ድርቅ ተፈናቅለው ሆሮ ጉድሩ ወለጋ ሁሙሩ ወረዳ እንዲሰፍሩ መደረጉን ለቪኦኤ ገልጸዋል። በሰፈሩበት ጉይቴቦ ቀበሌ የገጠመን ችግር ከቀድሞ ይብሳል ብለዋል።
የደረሰብን ችግር አንደኛ እርሻ መሬት አጥተን እዚህ 8 ዓመት ጨርሰን 9 ዓመት ይዘናል። ሁለተኛ ደግሞ ውሃ ለሰውም ለከብትም የሚሆን ውሃ በማጣት ነው። እዚህ አካባቢ ያለው ችግር እስከ 30-40 ኪሎ ሜትር ድረስ ምንጭ እዚህ ቁጭ ብለን መንግስትን እየጮህን ስንት እስከ ፌዴራል ድረስ ይሆናል። ሶስት መንግስት ነው እኛ ላይ ያለፈው እንደ ኦሮሚያ ማለት ነው። በችግር አንጻር ወደዚህ የመጣነው ጊዜ መንግስት እንዳሉ ሊቀጣ ወደ እስር ቤት እንዳለ ሰው ነው ያለ ነው።
በእርሻ መሬት እጦትና እነሱም ሆኑ ከብቶቻቸው የሚጠጡት ንጹህ ውሃ ባለመኖሩ መንግስት ድጋፍ ሲያደርግላቸው መቆየቱን አስታውሰው ሴቶችና ህጻናት በምግብ እጥረት ህይወታቸው እያለፈ ነው ይላሉ።
አዎ በወሊድ ላይ ደማጣት ማለት ነው። በወሊድ ላይ ደርሶባቸው ከአስር በላይ ሴቶች ናቸው ያለቁብን። በእርግዝና ጊዜ የምንከራተቱ ምንምኑት የሌላቸው ብዙ ናቸው። እንደ ህጻናት ደግሞ ከ30-40 የሚሆኑ ህጻናት ናቸው የሞቱብን። የተሟላ ምግብ በማጣት ነው እና ሁለተኛ ደግሞ ሲታመሙ ገንዘብ ያለው ከስራ ሰርቶ ገንዘብ ያለው አቅም ቤት ያሳክማቸዋል። ገንዘብ ያጣል ደግሞ ያው እነዛ ልጅ ህጻናቶች ያው እዛ ያልቃሉ ይወጣሉ ማለት ነው።
በምግብ እጥረት እንደሞቱ በምን አወቁ እርሶ?
ያብቃሉ ልጆቹ አባብቶ ነው በቃ እንደዚሁ ግንታቸው እግራቸው ከእግር እስከ ጭንቅላታቸው ድረስ አባብቶ ነው የሚሞቱት።
2003 ዓ.ም ላይ በቀበሌው የሰፈሩት አባወራዎች ቁጥር 719 ሲሆን በአሁኑ ጊዜ ግን 574 አባወራዎች ስር የሚተዳደሩ 2622 ሰዎች ብቻ ናቸው የቀሩት ያሉት አቶ ሁሴን ሌሎቹ በችግር የሞቱና የጠፉ ናቸው ሲሉ ገልጸዋል። የልጆቻቸው አባት ቤተሰባቸውን ማስተዳደር ባለመቻላቸው ትታዋቸው እንደጠፉ የሚናገሩት ወይዘሮ ቀቡላ ሼካ ምግብም ሆነ ንጹህ ውሃ ለማግኘት ለሚቸገሩ ለበሽታ እየተጋለጡ መሆኑን ለቪኦኤ ተናግረዋል። ወይዘሮ አይሻ መጁድን በበኩላቸው ደረሰብን የሚሉትን ችግር እንዲህ አብራራሉ። መንግስት ሌላ ለእርሻ የሚሆን ቦታ እንዲያሰፍራቸው ወይም ተገቢውን ትኩረት ሰጥቶ የሚረዱበትን ሁኔታ እንዲያመቻች ጠይቀዋል። ችግሩን በመረዳት ድጋፍ እያደረጉላቸው መቆየታቸውን የሚናገሩት የወረዳው አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታመነ ገመቹ 2003 ዓ.ም ምረት ላይ ሰዎችን ያሰፈረ የኦሮሚያ እርሻና ተፈጥሮ ሀብት ቢሮ መሆኑን አስተዋውሷል። የወረዳው አስተዳዳሪ አቶ ኤልያስ ቃሲም በበኩላቸው የቅሬታ አቅራቢዎቹ ችግር በዘላቂነት እንዲፈታ ጥረት እያደረጉ መሆኑን ተቀምጦ ተከታዩን ብለዋል።
ከረዱራ ብሻንስ
ከዚህ በፊት ውሃም በውሃ ማጠራቀሚያ ይቀርብላቸው ነበር። ያንን የውሃ ማጠራቀሚያ የክልል ውሃ ቢሮና የአደጋ ስጋት ለምን እንዳስቆመባቸው አናውቅም። አሁን 2 ዓመት አልፎታል ከተቋረጠ። እነዚህ ሰዎች ተነስተዋል ማለት ይቻላል። የነሱ ችግር ላይ በዞን ደረጃ 2-3 መክረናል። ለበላይ ካለም አሳውቀናል። እነዚህ ሰዎች ወደ ሌላ ቦታ ስለሚዛወሩ የክልሉ አደጋ ስጋት አመራር ከዚህ በኋላ አይረዱም እያለን ነው። ራሳቸውን እንዳልቻሉ ግን እየነገርናቸው ነው።
ጉዳዩ ይመለከታቸዋል የተባሉት የኦሮሚያ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ እንዳልካቸው ተፈሪ ዛሬ ከሰዓት በጉዳዩ ዙሪያ ማብራሪያ ለመስጠት ቃል ከገቡልኝ በኋላ ገጠመኝ ባሉት አስቸኳይ ጉዳይ ለዛሬ እንደማይመቻቸው በጽሑፍ መልእክት አሳውቀውኛል። ሌላው ጉዳዩ የሚመለከታቸው የአደጋ ስጋት ዝግጁነት ስራ አመራር ኮሚሽን አመራሮች ጋር በተደጋጋሚ ብደውልም የቪኦኤ ዘጋቢ መሆኔን ጠቅሼ የጽሑፍ መልእክት ብልክላቸውም ምላሽ ላገኝ አልቻልኩም። እንዳገኘው ይዤ የምመለስ ይሆናል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ወደ ተከታዩ ዘገባ እናልፋለን። ከአዲስ አበባ ወደ ናይሮቢ ለመጓዝ ከቦሌ ዓለም አቀፍ አይሮፕላን ጣቢያ በበረራ ቁጥር ኢቲ 302 እንደተነሳ በወደቀው ቦይንግ 737 ማክስ 8 ጄት አደጋ ሕይወታቸው ያለፈ መንገደኞችና የኢትዮጵያ አየር መንገድ ሠራተኞች የ40 ቀን መታሰቢያ ዛሬ ተደርጎላቸዋል። ለ157ቱ የአይሮፕላኑ ተሳፋሪዎች ዝክሩ የተደረገው በወደቀበት ከቢሾፍቱ 36 ኪሎ ሜትር ርቀት ላይ በመትገኘው ሐማቁንት ሽሌ ቀበሌ ነው። በስነ ስርዓቱ ላይ የተገኘው ግርማቸው ከበደ ተከታዩን ዘገባ አጠናቅሯል።
መጋቢት 1 ቀን 2011 ዓ.ም ምረት ነው የኢትዮጵያ አየር መንገድ ንብረት የሆነ የበረራ ቁጥር ኢቲ 302 ቦይንግ 737 ማክስ 8 አውሮፕላን ወድቆ 157 ሰዎች ህይወታቸው ያለፈው። እንግዲህ ዛሬ 40ኛ ቀኑ ነው ማለት ነው። በዚህም የተነሳ የ40 ቀን የመታሰቢያ ስነ ስርዓት አደጋው በደረሰበት ከቢሾፍቱ 35 ኪሎ ሜትር ርቀት ላይ የሚገኝ ቦታ ላይ የመታሰቢያ ስነ ስርዓት ተከናውኖላቸዋል። በዚህ ስነ ስርዓት ላይ የአደጋ የደረሰባቸው ሰዎች ቤተሰቦች፣ የአካባቢው ነዋሪዎች እንዲሁም ደግሞ ከቢሾፍቱ ከተማ የሄዱ ከ2000 በላይ ወጣቶች ተገኝተዋል። እነዚህ ወጣቶች የአካባቢው ነዋሪዎች ባለፉት 40 ቀናት ላሳዩት ሰው ለሆነ ሁሉ የማዘን ተግባር ለአካባቢው ነዋሪዎች እንዲሆን የትምህርት ቁሳቁሶችን ረድተዋል። ከዚህ በተጨማሪ ደግሞ የደም ልገሳ ፕሮግራምም አካሂደዋል። ያነጋገርኳቸው የወጣቶቹ ተወካዮች እንዳሉት ከሆነ የደም ልገሳው ፕሮግራሙን በዚህ ቀን አደጋው በደረሰበት ቦታ ላይ ማድረግን የመረጡት የሚያስተሳስረን ደም ነው፣ ሌሎቹ ነገሮች አይደሉም። አንዳችን አንዳችንን የምናድነው በደማችን ነው። ስለዚህ ይሄንን ደግሞ በደማችን ለማዳን የብሔር፣ የሃይማኖት፣ የጾታ ልዩነት አያስፈልገንም። ማንኛውም ሰው ደሙ ተመሳሳይ አይነት እስከሆነ ድረስ ማዳን ይቻላልና ለዚህም ነው በዛሬው ዕለት ደም መስጠትን የመረጥ ነው ብለዋል። ከዚህ በተጨማሪ ደግሞ አደጋ የደረሰባቸው ቤተሰቦች ለአካባቢው ነዋሪዎች ባለፉት 40 ቀናት ባሳዩአቸው ወንድማማችነት፣ እህትማማችነት፣ ልዩ የሆነ ኢትዮጵያዊነት ተግባር ሀዘንን በመግለጽ እንዲሁም ደግሞ ባለፉት 40 ቀናት የበለጠ ጭንቀት የተሰማቸው የአካባቢው ነዋሪዎች ነበሩ በሚል በቅርብ ግዚያት ውስጥ የጤና ጣቢያ ወይም ደግሞ ትምህርት ቤት አደጋ የደረሰበት ቦታ ላይ ለመገንባት ማቀዳቸውን በተወካያቸው በኩል ተናግረዋል። የሐዘን እንጉርጉሮች ቀርበዋል። ጸሎት ነበር ዛሬ። በሐዘን እንጉርጉሮው ወቅት ላይም በጣም ትኩረት ተሰጥቶ ሲነገር የነበረው አደጋው ሊያስተምረን የፈለገው ነገር አለ። ይሄም አንድ መሆንን ነው። በዚህ አደጋ የሞቱ ሰዎች ብሔር አልተመረጠም፣ ሀገር አልተመረጠም። ከተለያዩ ሀገራት የመጡ ዜጎች ናቸው ህይወታቸው ያለፈው። ይሄ ደግሞ ሊያስተምረን ይገባል። አንድ መሆን አለብን። በዘር በሃይማኖት በብሔር መለያየት የለብንም የሚል የሐዘን እንጉርጉሮቻቸው ላይ ሲገለጽ ነበር። ከዚህ በተጨማሪ ቪኦኤ ያነጋገራቸው በአደጋው ወንድማቸውን ያጡት ወይዘሮ ፋሲካ ሙሉ አደጋው እንግዲህ እግዚአብሔር መድረሱ ካልቀረ እዚህ ቦታ ላይ ማድረጉ የተለየ ነገር ሊያስተምረን ፈልጎ ነው። የአካባቢው ነዋሪዎች በዚህ ችግር ጊዜ ውስጥ ያሳዩት ባህሪ እጅግ የተለየ ነበር። በደንብ አጽናንተውናል፣ ኢትዮጵያዊነትን አስተምረውናልና እኔ ሌላ ቦታ ከመሆን አደጋው እዚህ ቦታ መሆኑ ራሱ ፈጣሪ ሊያስተምረን ያሰበው ነገር ስላለ ነው ብለዋል ወይዘሮ ፋሲካ ሙሉ። በአደጋው እንግዲህ ህይወታቸውን ካጡት መካከል የታምራት ሙሉ እህት ናቸው። የሴቭ ዘ ቺልድረን ዴንማርክ ይሰሩ እንደነበረ አቶ ታምራት ወይዘሮ ፋሲካ ነግረውናል። ወደፊትም ስለሚያደርጉት ነገር አሁን ስለካሳ ያሰብን አይደለንም፣ ከድንጋጤ ገና አልወጣንም። አሁንም ያለነው አለማመን ውስጥ ነው። ወንድሜን አጥቻለሁ ብዬ ማመን አልችልም አሁንም ድረስና ስለዚህ ጉዳይ ያሰብን አይደለም ብለዋል። ከኢትዮጵያ አየር መንገድም መልካም ትብብር እንደተደረገላቸው ተናግረዋል ወይዘሮ ሙሉ። ለእያንዳንዱ ቤተሰብ በተለይ አደረጋው በደረሰበት ወቅት ሁለት ሰው ከኢትዮጵያ አየር መንገድ ተመድቦ ሀዘን ደርሰውናል፣ አስፈላጊውን ትብብር ሲያደርጉልን ነበረ። ኢትዮጵያ አየር መንገድን የጠየቅነው አንድ ነገር ምርመራውን ውጤት ሙሉ ለሙሉ እንዳይደብቁን ነውና በመጀመሪያ የምርመራ ሪፖርቱ ወቅትም ይሄንን በግልጽ ስላስረዱን አመስግነናቸዋል ብለዋል። ከዚህ በኋላም እነዚህ ህይወታቸው ያለፉት የኛ ቤተሰቦች ብቻ ሳይሆኑ ሌሎችም ከ35 ሀገራት ያላቸው ዜጎች ናቸውና ሌሎችም ቢሆን ሰማዕታት ናቸው። እኛን ለማስተማር ያለፉ ይመስለኛል እና አንድ መሆን አለብን፣ በአንድነት መስራት አለብን ብለዋል። ከዚህ በተጨማሪ ደግሞ የተለያዩ የሃይማኖት ተከታዮች ተገኝተው ነበር በቦታው የማጽናኛ መልእክቶችን አስተላልፈዋል። በየሃይማኖት ስርዓቱም የአበባ ጉንጉን አስቀምጠዋል። ስነ ስርዓቱ ሲጀመር ጭንቀት ነበረ። የሐዘን እንጉርጉሮቹ ሲቀርቡ የታፈኑ የልቅሶ ድምጾች ይሰሙ ነበረ። አልፎ አልፎ ጮክ ያሉ የሐዘን ድምጾች የሚሰሙ ነበር። ነገር ግን ፕሮግራሙ ካለቀ በኋላ ሰዎች በሐዘን ውስጥም ሆነው መረጋጋት ይታይባቸው ነበረ። ስነ ስርዓቱ ላይ እንደነበረው ጭንቀት አልነበረምና ይሄ የ40 ቀን መታሰቢያው ምናልባትም ወደፊት ህይወት ይቀጥላልና ወደፊት ለሚያደርጉት ጉዞ ሁሉ በተለይ ለነዚህ ወላጆች፣ ቤተሰቦች፣ ወንድሞች፣ እህቶች፣ ባሎች፣ ሚስቶች አንድ መጽናኛ ሆኖ የሚያልፍ ስነ ስርዓት ነበር የዛሬው ፕሮግራም።
ግርማቸውን አመሰግናለሁ ለዘገባው። ዛሬ የስልክ ችግር ስለነበረ በጣም በተጣበበ ሁኔታ ነው ዘገባውን ያደረሰን። በዚሁ የሐማ ቁንጥሽሌ የዛሬ የዝክር ስነ ስርዓት ላይ ያለፉት ሰዎች ስም ዝርዝር በከፊል ቀርቦ ነበር።
ለምን እንደዚህ ትኩራትና ጸጥታ እንድናጠፍ መንስኤ በሆነው በዚህ አደጋ የተለዩንን የምንወዳቸውንና የማይተኩትን ቤተሰቦቻችንን እናስታውሰው በታላቅ አዘን ነው። ስማቸውን እንድጠቅስ ፈቀዱልኝ። ያሬድ ጌታቸው እድሜ 29፣ አመኑር መሐመድ እድሜ 25፣ ሲድራቅ ጌታቸው እድሜ 28፣ ስንታየው ሻፊ እድሜ 31፣ ሙሉሰው አለሙ እድሜ 36፣ ታምራት ሙሉ እድሜ 48፣ ጌትነት አለማየሁ እድሜ 53፣ አማ ተስፋ ማርያም እድሜ 33፣ አያንቱ ግርማ እድሜ 25፣ ስንታየው አይመኩ እድሜ 45፣ ምዕራፍ ይጋለም እድሜ 23፣ ኤልሳቤጥ ሙሉጌለት እድሜ 31፣ ሳራ ገብረ ሚካኤል እድሜ 38፣ ሳራ ቻላቸው እድሜ 35፣ ማይገነት ወርቁ እድሜ 34፣ ሙሉጌታ አስፋው እድሜ 49፣ አረጋዊ በርሄ እድሜ 48፣ ናይጄሪያዊ አምባሳደር አጆዲን ባሻው እድሜ 68፣ እዚሁ የተቀበሩ ናቸው። እሳቸውም እና ዝርዝራቸውን እዚህ ላልጠቀስ ነው። የተቀሩት 139 ወገኖቻችን በሙሉ ዘላለማዊ የመስረት እንዲያገኙ ወደ እግዚአብሔርን እንማጠናለን።
በመታሰቢያ ስነ ስርዓቱ ላይ የተገኙት የአደጋው ተጎጂ ቤተሰቦች በበኩላቸው የአካባቢው ነዋሪዎች አንዳች የልማት ተቋም እንዲያገኙ ለግንባታ እንደሚሰሩ በተወካያቸው በኩል አስታውቀዋል።
እዚህ አካባቢ ያሉት ሰዎች በዛ ጉዳት ላይ ያደረጉት አስተዋጽኦ በማስተር እኛ የሟች ቤተሰቦች በመሰባሰብ አንድ ነገር ለመስራት ስላሰብን ይሄን ከእግዚአብሔር ፍቃድ ለዚህ አካባቢ ወይ ትምርት ቤት ወይ የጤና ማዕከል ወይ አንድ ነገር ለመስራት ቤተሰቦቹ በጠየቁት መሰረት ለማድረግ በሙሉ ልባችን ተዘጋጀ መሆኑንና በጎ አድራጊዎችን በዚህ እንደሚተባበሩን ባለሙሉ ተስፋ ነን።
በዛው አካባቢ ለተማሪዎች የቁሳቁስ እርዳታ ተደርጓል። የደም ልገሳም ተከናውኗል። የዝክሩን ስነ ስርዓት ምክንያት በማድረግ ሀዘናቸውን በትንኝም የቋጠሩ ነበሩ። በስነ ስርዓቱ ላይ የተከናወነውን ዝርዝር ዘገባ ከዌብሳይታችንና ከፌስቡክ ገጻችን ማግኘት ትችላላችሁ። ተከታዩ ዘገባ ወደ ደቡብ ክልል ይወስደናል።
ከ5000 በላይ የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ሰራተኞች የሥራ ማቆም አድማ ከመቱ ሁለተኛ ሳምንት መያዙን ተናግረዋል። ሰራተኞቹ ሥራ አቆምን ያሉት በሚደርስባቸው የአስተዳደር በደል ከደሞዝና ጥቅማ ጥቅም ጋር በተያያዙ ችግሮች ሲሆን፣ በደል አድርሰውብናል ያሏቸው 6 የፕሮጀክቱ ኃላፊዎችም እንዲባረሩ ይጠይቃሉ። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ጥያቄያቸው ተገቢ ባይሆንም ከምግባቸው ላይ የሚቀነሰውን ግብር ሳሊኒ ኩባንያ እንዲሸፍን በደሞዛቸው ላይ ደግሞ 450 ብር እንዲጨመር ተማምኗል ብሏል። የፕሮጀክቱ ሥራ መቀጠል ስላለበት ይህን የማይቀበሉ ሠራተኞች እንደሚሰናበቱም ተወስኗል ተብሏል። በሕግና በማስረጃ እንጂ የደቦ ፍትህ በመፈለግ 6 የፕሮጀክቱ ኃላፊዎች ይባረሩ ማለታቸው ስህተት ነው ብሏል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት ልኳል።
ከ5000 በላይ የሚሆኑ በኦሞ ወንዝ ላይ የሚገነባው የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ሰራተኞች ስራ ካቆሙ ሁለተኛ ሳምንት መያዙ ነው የተናገሩት። ሰራተኞቹ እንደሚሉት ስራ ለማቆም የተገደዱት በሚደርስባቸው አስተዳደር በደል ከደሞዝና ጥቅማ ጥቅም ጋር በተያያዙ ችግሮች ነው። ከዚህ በተጨማሪም የመፍትሄ ጥሰት፣ ስድብና ዛቻ እንደሚፈጸምባቸው ነው የፕሮጀክቱ ሰራተኛ አቶ አብዱል ሀዚቅ አሊ የተናገሩት።
ደሞዝ ከአንድ ሰው ከ1000 ብር በላይ ነው የተቆረጠው። በዛ የተነሳ አሁን ደግሞ ወደ ሌላ ነው ሰው የሄደው። ስራ ቆሞ 10 ቀናችን ነው። አሁን ድረስ ልባትም አላገኘንም። አንድ ሁለት ሰዎች አሉ በአምባገነንነት እንትን የሚሉት የበላይነትን ይዘው የሚመሩ ነበር። አባሾች አስተዳደር ሆኖ ብር የሚቆርጥ ዋና አለ። መኪና ገዝቶ ሀብታም ሆኗል። አሁን ብዙ ሀብት አፍርቷል በሰራተኛው ብር እና በዛ ነገር የተነሳ ነው። አንዱ እሱ ነው። አማሮት ሰራተኛው እንደገና የባሰ ሌላ ነገር ውስጥ ሄደ። እነዚህ 5-6 ሰዎች ካልወጡ ስራ እንገባም ብሎ የአስረኛ ቀን ነው።
ደሞዛቸው የተለያዩ ምክንያቶች እየተፈጠረ እንደሚቆረጥም ገልጸው ከደሞዝ ላይ ብቻ የገቢ ግብር መቆረጥ ሲገባው ከጥቅማ ጥቅምና ከምግብ ክፍያ ላይ እንደሚቀንስባቸው በመግለጽ ድርጅቱን ከሷል። በተደጋጋሚ ጊዜ ለመንግስት ብናሳውቅም ምላሽ አልተገኘም ነው ያለው። ደሞዙ 2550 የምግብ ክፍያው ደግሞ 2300 ብር መሆኑን የሚናገሩት አቶ አብዱላዚቅ 900 ብር ያለአግባብ ተቀንሷል ሲሉም አማረዋል። በደል አድርሶብናል፣ የተለያዩ የሙስና ወንጀል ፈጽሟል ያሏቸው 6 የሥራ ኃላፊዎች እንዲባረሩ የጠየቀው ደግሞ አብነት አየ ነው የተባለው የፕሮጀክቱ ሰራተኛ ነው። ኃላፊዎቹ ኢትዮጵያን ጨምሮ ነጮችን ጫና እንደሚያሳድሩባቸውና የተበደል ነው ሲሉም ተደማጩም ኮናኙም ነጮችና ኃላፊዎች መሆናቸውን ተናግረዋል። ሰራተኞቹ የሚቆረጥብን ገንዘብም ለግል ጥቅማቸው የሚውሉ በማለት የሥራ ኃላፊዎቻቸውን የወነጀሉ ሲሆን በተደጋጋሚ ጊዜ አቤት ብንልም መፍትሄ አልተሰጠንም ብሏል። የግድቡ ሰራተኞች ሥራ ካቆሙ ዛሬ 9ኛ ቀን መሆኑን የገለጹት የኢትዮጵያ ኤሌክትሪክ ኮርፖሬሽን የሕዝብ ግንኙነት ኃላፊ አቶ ሞገስ መኮንን ጥያቄው ደሞዝና የትርፍ ሰዓት ክፍያ ተመለከተ ሲሆን የቀረበበት መንገድ አግባብነት የለውም ብሏል። ከክፍያ መዘግየት ጋር በተያያዙ በነጮችና በኢትዮጵያ የቀን አቆጣጠር ልዩነት ስላለ ይህንን የልዩነት ችግር ለመፍታት መግባባት ላይ መድረሳቸውን ተናግረው የትርፍ ሰዓት ሥራና ክፍያውን በተመለከተ የትርፍ ሰዓት ሥራ አንሷል ብሎ መካሰስም አያስክድም። ይህንን የሚወስነው የፕሮጀክቱ ሁኔታና አሰሪ ነው ብለዋል። ፕሮጀክቱ በተፈለገው ፍጥነት የተሰራ አለመሆኑን ጠቅሰው ጥያቄያቸው ህጋዊ ባይሆንም በደሞዛቸውና በጥቅማ ጥቅማቸው ላይ ማሻሻያ መደረጉን ገልጿል። አቶ ሞገስ
የሰራተኞቹ ጥያቄ ተገቢ ባይሆንም ምግብ አበላቸው ላይ ይቀነስ የነበረው ሳሊኒ እንዲሸፍን ተደርጓል። ስለዚህ እስከ 2300 ብር የምግብ አበል የሚከፈላቸው ሳሊኒ ታክሲ እየከፈለላቸው ወደ 205 ብር አካባቢ ሳሊኒ እንዲሸፍን ተደርጓል። ከዛ ውጪ ደግሞ በደሞዛቸው ላይ ማስተካከያ ተደርጎ ወደ 455 ብር አካባቢ ጭማሪ ተደርጓል። እነዚህ ማስተካከያዎች ተደርገውም ነው መመለስ ያልፈለጉት። ስለዚህ መመለስ ካልፈለጉ እንዳልከው ስራው መበደል የለበትም፣ ማስታወቂያ ተለጥፏል። ስራውን መቀጠል የማይፈልጉት በአግባ ፎርማሊቲዎችን እያሟሉ የሚፈልግባቸውን ነገር እየጨረሱ ከእኛም ተቋም ጋር የሚፈልገው ክፍያም ካለ ክፍያቸው ተጠናቆ እንዲሰናበቱም ጭምር ውሳኔ ተሰጥቷል።
እነሱ እንደሚሉት በደቡብ ፍትህ ሳይሆን ስድስቱ የፕሮጀክቱ ኃላፊዎች ጥፋት አጥፍተው የተገኙ እንደሆነም በህግና በማስረጃ እንጂ እንዲሁ የሚወሰድ እርምጃ የለም ነው ያሉትም። የፕሮጀክቱ ኃላፊዎች ካልተባረሩ ስራ አንሰራም ማለታቸውም ትክክል አለመሆኑን ተናግረው የሚቆረጠውን ገንዘብ በተመለከተም በትክክለኛው መንገድ ገቢ ስለመደረጉ ከወረዳውና ከክልል ባለሙያዎች እንዲያስረዷቸው ስለመደረጉም ጠቁመዋል። ችግሩ መኖሩ የታወቀ ለምን በቅና በአጭር ጊዜ ውስጥ ምላሽ ሳይሰጠው ሁለተኛ ሳምንት ያዘ ፕሮጀክቱ ሳይጓተትባቸው ለተባሉትም እኛ ህግ ተከትለን ከመስራት ውጪ ከዚህ ያለፈ ምላሽ አንሰጥም ብሏል። የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ከግቤ 1 ሁለትና 3 ፕሮጀክቶች ቀጥሎ በኦሞ ወንዝ ላይ የሚገነባ ትልቅ የኤሌክትሪክ ኃይል ማመንጫ ግድብ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ተከታዩ ባህልና ማህበረሰብ ነው።
ዘመናዊነት ምን ማለት ነው? አፍሪካውያን ዘመናዊነትን እንዴት ነው የሚተረጉሙት? ዘመናዊነት ወደ ኢትዮጵያ የገባውስ መቼ ነው? ሞደርን አርት ኢን ኢትዮጵያ ወይንም ዘመናዊ ኪነ ጥበብ በኢትዮጵያ በሚል ርዕስ በኦሃዮ ዩኒቨርሲቲ ፕሬስ አንድ መጽሐፍ ታትሟል። ደራሲዋ ዶክተር ኤልሳቤት ወልደ ጊዮርጊስ ናቸው። መለስካቸው አማሃ በዘመናዊነት ጥያቄዎችና በአዲሱ መጽሐፋቸው አንዳንድ ይዘቶች ላይ አነጋግሯቸው ነበር።
ዶክተር ኤልሳቤት ወልደ ጊዮርጊስ ከፍተኛ ትምህርታቸውን ጀምረው ያጠናቀቁት በዩኤስ አሜሪካ ነው። የመጀመሪያ ዲግሪያቸውን በፖለቲካል ሳይንስ አግኝተዋል። ሁለተኛ ዲግሪያቸውን በቢዝነስ አድሚኒስትሬሽን፣ እንደገና ከኒውዮርክ ዩኒቨርሲቲ ደግሞ በሚውዚየም ጥናት የማስትሬት ዲግሪያቸውን ይዘዋል። ከኮርኔል ዩኒቨርሲቲ ደግሞ በሚታዩ ጥበባት ጥናትና ምርምር የዶክትሬት ዲግሪያቸውን አግኝተዋል። ዶክተር ኤልሳቤት ለረዥም ዓመታት በአሜሪካ ባንኮች ሰርተዋል። ከዚያም ወደ ሀገራቸው ተመልሰው በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በዳይሬክተርነት አገልግለዋል። በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ መምህርትና የገብረ ክርስቶስ ደስታ ማዕከል ዳይሬክተር ናቸው። መጀመሪያ ስለ አዲሱ መጽሐፋቸው ባጭሩ እንዲገልጹ ነበር ዶክተር ኤልሳቤትን የጠየኳቸው።
መጽሐፉ ዘመናዊ ኪነ ጥበብ በኢትዮጵያ እንዳልከው ሆኖ ኪነ ጥበብ እንግዲህ እንዳልኩት ዝም ብሎ አይመነጭም። ከወቅቱ ፖለቲካ ጋር ከኢንተሌክቹዋል ታሪኩ ጋር አብሮ ተያይዞ ነው የሚመጣው እና ሪሊ ዘመናዊ ኪነ ጥበብ ታሪኩም ውስጥ ብጽፈው በዛ ውስጥ ያንን ታሪክ ብጽፈውም የኢንቴሌክቹዋልና የፖለቲካል ሂስትሪው በጣም ወሳኝ ነው እና በደንብ እሱን እየተመለከትኩ ነው ዘመናዊ ኪነ ጥበብን ለመተንተን የሞከርኩት። ስለዚህ የፖለቲካና የኢንቴሌክቹዋል ሂስትሪውም ቁልፍ ነው ለአንድ ዘመናዊ ኪነ ጥበብ ስነ ጽሁፍ ሆነ ስዕላዊ እይታ ሆነ ሌሎችም ነገሮች ሆኑ አንድ ፖለቲካና ኢንቴሌክቹዋል ወቅት ወሳኝ ነው። እሱን ተመልክቼ ነው። ኢትዮጵያ ውስጥ ደግሞ ይሄ የመጀመሪያው መጽሐፍ ነው። እንግዲህ በተለይ አርቱ ላይ ቪዥዋል አርቱ ላይ የተጻፈ ታሪክ የመጀመሪያ ነው። እርግጥ ከዚህ በፊት ሙከራዎች ነበሩ። የእስየ ገብረ መድኅን ለምሳሌ ደብረ ሐይቅ ጋለሪ የሚባል ክሮኖሎጂ ብዙ ተጠቅሜበታለሁ። በዚህ ጊዜ እንትና እንዲሰራ በዚህ ጊዜ እንትና እንዲሰራ ምናምን በሚል ጠቃሚ የሆነ ክሮኖሎጂ ነበር። ዌብሳይት ነው ደብረ ሐይቅ ጋለሪ የሚባል። ከዚያ በኋላ የተወሰኑ ጅምሮች የተወሰኑ አርቲስቶች ላይ የተጻፉ ነገሮች ነበሩ። ነገር ግን በጥቅሉ ዘመናዊ ኪነ ጥበብ ምንድን ነው፣ እንዴት መጣ፣ በምን ፖለቲካ ወቅት ምናምን የሚለውን ለመጀመሪያ ጊዜ እንደዚህ ኮምፕሬሄንሲቭሊ ሁሉን አቅፎ የጻፈ መጽሐፍ ይሄ ነው።
ዘመናዊነት በንድፈ ሐሳብም ሆነ በተግባር በዕለት ከዕለት ኑሮ አኳያ ምን ማለት ነው?
እንግዲህ ራሱ ዘመናዊነት ሞደርኒቲ ሞደርኒዝም ያልነው ነገሮች ደግሞ የፈጠራ ስራዎች ሁሉ የምናውቀው ብዙ ጊዜ በትምህርት ቤቶች በምዕራብ ባልሆኑ ሀገሮች ይሰጡ የነበሩት የአውሮፓውያኑ የዘመናዊ ስዕል ታሪክ ነው፣ የዘመናዊ ኪነጥበብ ታሪክ ነው። እና የኛም ትምህርት ቤት ከዛ አልወጣ ማለት ይቻላል። የስነጥበብና ዲዛይን ትምህርት ቤት ለምሳሌ የሚያስተምረው የአውሮፓዊ ሬነሳንስ፣ ኢምፕሬሽኒዝም፣ ኤክስፕሬሽኒዝም እነኝናቸው ሞደርኒዝም እንግዲህ የሚባሉ ብለው። ግን የኛ አይነት አገሮች ደግሞ ምዕራብ ያልሆነን አገሮች እንዴት ነው ዘመናዊነትን የምንመለከተው ስንል የዘመናዊነትን ፖለቲካ መጀመሪያ በደንብ ማወቅ አለብን። ዘመናዊነት እነኚህ ሀገሮች ውስጥ እንዴት ነው የመጣው? በአፍሪካ ለምሳሌ እኛ ጥቅም ስላልተገኘን እኛ ደግሞ ለየት የሚያደርገው ነገር አለ። ነገር ግን በአፍሪካውያን ሀገሮች ዘመናዊነት የሚለው እንዴት መጣ? ኮስ ሞደርኒዝምም ከዛ ነው የሚተረጎመው ማለት ነው። እና ዘመናዊነት የሚለው ከቅኝ አገዛዝ ጋር የመጣ አውሮፓ አፍሪካን ቅኝ ሲገዛ አብሮ የሚያመጣው አውሮፓዊ መዋቅሩ ብቻ ሳይሆን የአውሮፓዊ ባህል አመለካከትን የሚጨምረው ነው የሚያመጣው። እና ያንን ነው መጫን የሚፈልገው ቅኝ የተገዙ ሀገሮች ውስጥ። እንግዲህ እነኚህ ሀገሮች እንዴት ነው ከራሳቸው ባህል ጋር ወይ ራሳቸው አንዳንዶቹ የራሳቸውን ድምጽማጡን የሚያጠፋበት ሁኔታ አለ። ቅኝ አገዛዙ እንግዲህ በ1960ዎቹ የተነሳው የአንቲ ኮሎኒያል ሙቭመንት ያንን ድምጽማጡን ያጠፋውን ዘመናዊነት በቅኝ ግዛት የመጣውን ሪቫይቭ ላድርግ ነው የሚለው። ያንን ባህል የጠፋውን ሪቫይቭ ላድርግ የሚል ንቅናቄ ነበር። ሌላው ቦታ ደግሞ ዘመናዊነት አፍሪካ ውስጥ የገባው በሞደርኒስ በፈጠራ ስራዎች አሁንም ሁለቱን እያዋሃደ የአውሮፓዊንም እያዋሃደ የራስንም እየጨመረ እና የራሱ ፈጠራ ስራ ነው ማለት ነው። ስለዚህ በዘመናዊነት ታላቁ ታሪክ ሜታናራቲቭ የሚባለው ታሪክ ውስጥ አይገባም ማለት ነው አይደለም። ቢኮዝ የአውሮፓዊ ኢምፕሬሽንም ሲሆን ኤክስፕሬሽንም ሲሆን በሌላ መንገድ ይገለጻል ማለት ነው። ስለዚህ አፍሪካ የራሷ የዘመናዊነት ታሪክ አለ እና ክሮኖሎጂካሊ ስናስረዳው ዘመናዊ ስነ ጥበብ በአውሮፓ ውስጥ በዚህ ጊዜ ጀመረ ብንል በአፍሪካ ደግሞ የሚጀምርበት የተለያዩ ዘመናት ነው። የተለያዩ ግንኙነቱ ፖይንት ኦፍ ኮኔክሽን የወጣበት ፒሪዮዶች ወይ የተለያዩ ጊዜያቶች ስለሆኑ የአውሮፓዊውን ክላሲካል የሆነ ዴፊኒሽን አይወስድም።
ዘመናዊነት ወደ ኢትዮጵያ ገባው በአጼ ምኒልክ ጊዜ እንደሆነም በመጽሐፉ ነግረውናል። እንዲያውም የአድዋን ጦርነት ድል በኢትዮጵያ ዘመናዊነትን ለማስገባት እንደ አንድ ትልቅ ሰፊ በር ተጠቅመውበታል። እውነት ነው። እና ለምን
እንግዲህ እኛ ቅኝ አልተገዛንም ብንልም ከዛ ጫና ከኮሎኒያሊዝም ጫና ወጥተን አናውቅም ብዬ ገምታለሁ። በተለይ ከምኒልክ ከ1896 ከአድዋ በኋላ እርግጥ ይሄ ዘመናዊ የሀገር ግንባታ ፕሮጀክቶች የምንላቸው ከአድዋ በፊት ነው የጀመሩት። ምንድን ናቸው እነሱ ብትል የተለያዩ ነገሮች፣ ለምሳሌ ባንክ፣ የጅቡቲ ሬልዌይ፣ ባቲራ፣ ስታምፕ፣ ለምሳሌ ፕሪንት ሚዲያ፣ የህትመት ኔሽን ቢልዲንግ የምንለው ወይም አገር ግንባታ መዋቅሮች ስለሆኑ በዛ ጊዜ ነው ጀመረ ብዬ የምለው እኔ በምኒልክ ከአድዋ በፊት። ከአድዋ በኋላ እንግዲህ በጣም ልዩ የሚያደርገው አንደኛ ኮሎኒያል አግሬሽን መምጣቱ ነው። የጣሊያን ኮሎኒያል አግሬሽን መምጣቱ አንደኛ ነው። ሁለተኛ ደግሞ በአድዋ ምኒልክ ብቻ ሳይሆን የኢትዮጵያ ሕዝብ ብቻ አድዋ ላይ ሲያሸንፍ ብዙ አውሮፓውያኖች ይመጣሉ ወደ ኢትዮጵያ ማለት ነው። ብዙ አውሮፓውያኖች ሲመጡ ምንድን ነው እዚህ ያለው እንዴት ነው ያሸነፈው የጣሊያን ወታደር በሚል ሁለተኛ ለማየትም በቃ ኪዩሪየስ ይሆናል። እና ሌላው ደግሞ ምኒልክ የሚያስመጣ የነበረው የዘመናዊ ሀገር ግንባታ መዋቅር ለመስራት ሬልሮድ እንዳልኩት ቅድም ኢንፍራስትራክቸሮች በአጠቃላይ ለማሰራት በጣም ብዙ የተፋፋመበት ጊዜ ነበር። ይህ ሁሉ ሲሆን ምን ይሆናል? እኔ ዘመናዊ ምንም ዘመናዊነት የሚለው አውሮፓዊ ይዞ የሚመጣው ነገር አለ እንግዲህ ምልከታ የተወሰኑ ነገሮችን የምንመለከትበትን ነገር የሚቀይር ወይም ዲዛይር ወይም እንድንፈልገው እንድንሻው የሚያደርግ አይደለም። እና ብርሃንና ሰላም ጋዜጣ ላይ በተለይ በኋላ 1925 በአውሮፓውያን አቆጣጠር የጀመረው ላይ እሱ በጣም ይታያል። ይሄ አድቨርታይዝመንት የኮኛክ፣ የዊስኪ፣ የመኪና፣ የካባ፣ የያሱዳንኤል ካባዎች አውሮፓ ተሰርተው የሚመጡ ምናምን የሚለው የሪግሊክ ፒርመንት ጋም እንኳን አለም ይሄ የማስቲካ መጥፎ ሽታን የሚያሸሽ የሚል ሁሉ አለው። እና እንዲህ አይነቶቹ ነገር እንግዲህ ዲዛይር ወይም ዝመናን ፍላጎት ሆነው የሚመጡ ይኖራሉ።
ውይይቱ አላበቃም አድማጮች፣ ከሰሞኑ ሁለተኛውን ክፍል እናቀርባለን። ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ዜናዎቹን እናሰማለን።
የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ወይም ጨፌ ዛሬ ባካሄደው አስቸኳይ ስብሰባ ተሽመልስ አብዲሳ የክልሉ ምክትል ርዕሰ መስተዳድር አድርጎ ሹመዋል። ምክንያቱ የኦሮሚያ የቀድሞ ፕሬዝዳንት ለማ መገርሳ የመከላከያ ሚኒስትር ሆነው በመሾማቸው ነው። የአማራ ክልል የቀድሞ ፕሬዝዳንት አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ሆነው ተሾመዋል። የኦሮሚያው ምክትል ፕሬዝዳንት አቶ ሽመልስ አብዲሳ የፕሬዝዳንቱንም ስራ ደርበው እንደሚሰሩ ተገልጿል። ኢትዮጵያና ኤርትራን የሚያገናኘው የሁመራ ኦምሃጀር መስመር ዛሬ ጠዋት ተዘግቷል። መስመሩ የተዘጋው በኤርትራ በኩል መሆኑን የሰቲት ሁመራ ከተማ አስተዳደር ለቪኦኤ ገልጿል። ከአዲስ አበባ ወደ ናይሮቢ ለመጓዝ ከቦሌ ዓለም አቀፍ አውሮፕላን ጣቢያ በበረራ ቁጥር ኢቲ 302 እንደተነሳ በወደቀው ቦይንግ 737 ማክስ 8 ጄት አደጋ ሕይወታቸው ያለፈ መንገደኞችና የኢትዮጵያ አየር መንገድ ሰራተኞች 40 ቀን መታሰቢያ ዛሬ ተደርጎላቸዋል። የሊቢያው አፈንጋጭ ጀነራል ኻሊፋ ሀፍታር ኃይሎች ዋና ከተማይቱን ትሪፖሊን ለመቆጣጠር ውጊያ ከጀመሩ ወዲህ እጅግ ብርቱ የተባለ ጦርነት እየተካሄደ መሆኑን የተባበሩት መንግስታት ድርጅት የሊቢያ ልዑክ አስታውቀዋል።
የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ የሚያስተላልፈውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
እኔም ሶሎሞን አባተነን ከአቀናባሪው አብርሃን ኃይሉና ከዋና አዘጋጅ ትዝታ በላቸው እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ አርብ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ዝግጅት ይቀጥላል። በእኛ በኩል
ሰላም ደህና